ሰላም ጤና ስጥልኝ አድማጭ ተመልካቾቻችን እንደምን አምሽታችኋል? ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ የሐሙስ ምሽት መርሃ ግብሩን ጀመረ። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። ይሄ የያዝነው ወር በዚህ በዩናይትድ ስቴትስ የካቲት ወር የጥቁሮች ታሪክና እንቅስቃሴ የሚዘከርበት ወር ነው። እኛም ይህንን ምክንያት በማድረግ በቴክኖሎጂ ዘርፍ ለጥቁሮች መብት እየታገለች የምትገኝ እንግዳ ጋብዘናል።
በጣም ምክንያቱም እዚህ ዩናይትድ ስቴትስ ውስጥ ለምሳሌ ጥቁር ሴቶች ቁጡና ተናዳጅ አድርጎ የመሳል አመለካከት አለ።
የሰው ሰራሽ ልህቀት ወይም ደግሞ የአርቲፊሻል ኢንተለጀንስ ባለሙያ የሆነችውን ትምኒት ገብሩን ነው የሰማችሁት። በምሽቱ እንግዳችን አድርገናታል። በሌላ ርዕስ ደግሞ በሊባኖስ ያሉ ስደተኞች ሁኔታ ምን ይመስላል ስንል ለኛ የተሰኘው ማህበር ጋር ቆይታ አድርገናል። ሌሎች ዘገባዎችም ይኖሩናል። መርሃ ግብሩን በመምራት የምሽቱ ተረኛ አስተናጋጅ ኤደን ገረመው ነኝ። ከኤልያስ አስመረ ጋር እንዲሁም ደግሞ ከተለያዩ የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ ምዘልግ ይሆናል። አሁን ስመኝሽ የቆየ ከዓለም ዙሪያ ከተሰባሰቡ አጫጭር ዜናዎች ጋር ትጠብቃችኋለች።
አመሰግናለሁ ኤደን። ዩናይትድ ስቴትስ አምነስቲ ኢንተርናሽናል የህወሓት ተዋጊዎች በነሐሴና መስከረም ወር ላይ በአማራ ክልል የፈጸሙትን ጾታዊ ጥቃቶችና ሌሎች የጭካኔ ድርጊቶችን ዘርዝሮ ያወጣው ሪፖርት እጅግ እንዳሳሰባት የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ትላንት ባወጡት መግለጫ አስታውቀዋል። ቃል አቀባዩ አክለው በጦርነቱ ተሳታፊ የሆኑ ሁሉም ወገኖች ሰብአዊ ጥሰትን እንዲያወግዙና በንጹሃን ዜጎች ላይ የሚደርሱ ጥቃቶችንና እንግልት እንዲያቆሙ ጠይቀዋል። ግጭቱን በዘላቂነት ለማስቆም በሚደረገው ጥረት ውስጥ ገለልተኛ ምርመራ ተደርጎ ለደረሱ ጥቃቶች በሙሉ ተጠያቂ እንዲኖር ጠንካራ አቋማችን ነው ብለዋል። ፕራይስ በመግለጫቸው በሚፈጸሙ ጥቃቶች ዙሪያ በተከታታይ የሚወጡት ሪፖርቶች እየተካሄደ ያለው ወታደራዊ ጦርነት በአስቸኳይ መቆም እንዳለበት ያሳያል ያሉ ሲሆን ዩናይትድ ስቴትስ ከሁሉም ወገኖች ጋር በመነጋገር ጥቃቶቹንና የጭካኔ ድርጊቶቹን ለማስቆም ህይወትን ሰብአዊ እርዳታ ያለምንም መሰናክል ለማድረስና ለግጭቱ ሰላማዊ መፍትሄ ለማምጣት የምታደርገውን ጥረት እንደምትቀጥል አስታውቀዋል። በመካከለኛው አፍሪካ ሪፐብሊክ የሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ልዑክ አራት ሰራተኞቹ አጠራጣሪ የሆነ ተግባር ሲያካሂዱ መታሰራቸውን የሚገልጸውን ክስ ውድቅ በማድረግ ሰራተኞቹ እንዲፈቱ ጠይቋል። የሀገሪቱ አቃቤ ሕግ እንዳስታወቁት አራቱ ሰዎች የታሰሩት ፕሬዝዳንት በሚገቡበት ሰዓት ቀደም ብሎ በአየር ማረፊያው አካባቢ ነው። አራቱ ሰዎች አጠራጣሪ በሆነ ተሽከርካሪ ውስጥ ከፍተኛ የሆነ የጦር መሳሪያዎች ይዘው ተገኝተዋልም ሲሉ አቃቤ ሕጉ አብራርተዋል። ባለስልጣናቱ እስካሁን ምንም አይነት ክስ ባይመሰርቱም አቃቤ ሕጉ ምርመራ መጀመሩን አስታውቋል። ራሽያ በዛሬው ዕለት በዩክሬን ላይ ጥቃት ያደረሰች ሲሆን ፕሬዝዳንት ቭላድሚር ፑቲን ሌሎች ሀገራት ጣልቃ እንዳይገቡ አስጠንቅቀዋል። የዩክሬን አጋር የሆኑት የምዕራብ ሀገራት ራሽያ ያደረሰችውን ጥቃት አውግዘው ለዩክሬን ድጋፋቸውን እንደሚሰጡና አዲስ ዙር ጠንካራ ማዕቀብ እንደሚጥሉም ገልጸዋል። የራሽያ ፕሬዝዳንት ቭላድሚር ፑቲን በቴሌቪዥን ባስተላለፉት መልእክት ከዩክሬን ለተደቀነባቸው ስጋት ላሽ ወታደራቸውን ወደ ምስራቅ ዩክሬን ለማሰማራት መወሰናቸውን አስታውቋል። ፑቲን ውሳኔያቸው የተላለፈው የተባበሩት መንግስታት ድርጅት ጦርነት እንዳይነሳ ለማስጣል አስቸኳይ ስብሰባ ባካሄደበት ወቅት ሲሆን በቴሌቪዥን በሰጡት መግለጫ ራሽያ በዶንባስ ቀጠና የምትወስደውን እርምጃ የሚቃወም እስከዛሬ አይተውት የማያውቁት ምላሽ ይደርስባቸዋል በማለት አስጠንቅቋል። በርካታ ፍንዳታዎች ከዩክሬን ዋና መዲና ኪየቭ የተሰማ ሲሆን የዩክሬን ፕሬዝዳንት ቮሎዲሚር ዜለንስኪ የራሽያ ኃይሎች በዩክሬን ወታደራዊ ተቋማትና በድንበር የሚገኙ ጠባቂዎች ላይ ጥቃት ማድረሷን አስታውቀዋል። ባለስልጣናት ለአሜሪካ ድምጽ እንደተናገሩት በኪየቭ የሚገኙ ሁለት አውሮፕላን ማረፊያዎች በሰው አልባ አውሮፕላኖች ወይም ድሮኖች ጥቃት ኢላማ ተደርገዋል። የተወሰኑት ሮኬቶች ደግሞ በዩክሬን ኃይሎች ወደ ድሮኖቹ የተተኮሱ መሆናቸው ተገልጿል። ገልጿል። ራሽያ ምናልባት የአየር መቃወሚያዎችን ኢላማ በማድረግ ወደፊት ለምታደርሰው የአየር ጥቃት ሁኔታዎችን እያመቻቸች ሊሆን ይችላል ሲሉም አንድ ባለስልጣን ተናግረዋል። ጥቃቱን አስመልክቶ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በሰጡት ምላሽ የዩክሬን ህዝቦች ባላነሳሱትና ትርጉም በሌለው የወታደሮች ጥቃት ስቃይ እየደረሰባቸው ነው ብለዋል። አክለውም ከሌሎች የቡድን 7 ሀገራት ጋር ከተነጋገሩ በኋላ ዩናይትድ ስቴትስና አጋሮቿ ራሽያ በዩክሬንና በዓለም ሰላምና ጸጥታ ላይ ላሳየችው አላስፈላጊ ጠብጫሪነት በቀጣይ የሚሰጧቸውን ምላሾች እንደሚያሳውቁ ገልጸዋል። ይህ በእንዲህ እንዳለ ዩክሬን ከፍተኛ የደህንነት ስጋት መኖሩን ተከትሎ የበረራ መስመሯን ለሲቪል መንገደኞች ዝግ ማድረጓን አስታውቃለች። የዩክሬን የአየር ትራፊክ አገልግሎት በድረ ገጹ ላይ ባሰፈረው መልእክት የሀገሪቱ በረራ መስመሮች ከእኩለ ሌሊት ጀምሮ ዝግ ሆነዋል። የአየር ትራፊክ አገልግሎትም በጊዜያዊነት ተቋርጧል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከዛሬ ጀምሮ በሀገሪቱ ሙሉ የአስቸኳይ ጊዜ ያወጁ ሲሆን ከዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ጋር መነጋገራቸውን በመግለጽ ህዝቡ እንዳይፈራና እንዳይደናገጥ አሳስበዋል። ዩናይትድ ስቴትስ እና ሌሎች የዩክሬን የምዕራብ አጋር ሀገራት በዚህ ሳምንት የራሽያ ባለስልጣናትና የሀገሪቱ የገንዘብ ስርዓት ላይ ማዕቀብ ጣሉ ሲሆን ራሽያ ጀምራ የነበረውን የነዳጅ ቱቦ የመዘርጋት ፕሮጀክትም አቋርጠዋል። በቀጣይ ራሽያ ለሚኖራት እንቅስቃሴም ከዚህ የከፋ እርምጃ እንደሚወስዱ አስታውቀው ነበር። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ፣ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
የጋቢና ቪኦኤ የሐሙስ ምሽት የካቲት 17/2014 ዓ.ም የሬዲዮ በቴሌቪዥን መሰናዶ ነው እየተከታተላችሁ የምትገኙት። ወደ አብይ ርዕሳችን እንሻገር። ከአመት በፊት ጉግል ከተሰኘው ግዙፍ የቴክኖሎጂ ኩባንያ ከስራ የተባረረችው ትምኒት ገብሩ ለጥቁሮችና ሴቶች ፍትሃዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የምርምር ተቋም መስርታለች። ተቋሙ እንደ ፎርድና ማካርተር ፋውንዴሽን ከመሳሰሉ ትላልቅ ተቋማትም $3.7 ሚሊዮን ድጋፍ አግኝቷል። ጥቁር ሴቶችን ጨምሮ በቴክኖሎጂ መገለል የሚደርስባቸው የማህበረሰብ አካላት ዙሪያ በገለልተኝነት እንደሚሰራ ትምኒት ለአሜሪካ ድምጽ ተናግራለች። ስመኝሽ የቆየ በተለይ ጥቁር ሴቶች በሰው ሰራሽ ልህቀት ውስጥ የተሻለ ቦታ እንዲኖራቸው ትምኒት ገብሩ እያደረገችው ባለችው እንቅስቃሴ ዙሪያ ቆይታ አድርጋለች፣ እንደሚከተል ይቀርባል።
So it has been over a year since you were pushed out of Google.
ከጉግል በግዳጅ ልትወጪ ከተደረገ ከአመት በላይ ሆኖታል። በዚህ ጊዜ ውስጥ ደግሞ የቴክኖሎጂ ዘርፉ በተለይ ለጥቁር ህዝቦችና ሴቶች ፍትሃዊ አለመሆኑን ይልቁንም አፋኝ መሆናቸውን በመግለጽ ድምጽሽን ስታሰሚ ቆይተሻል። ይህ ጊዜ ላንቺ ምን ይመስል ነበር?
Well, it was not easy.
ቀላል አልነበረም። ፊት ለፊት ግልጽ የማይታዩ በርካታ ነገሮች ከጀርባ ይካሄዱ ስለነበረ ብዙ ድጋፍ ማግኘቴ ደስ ብሎኝ ነበር። ከብዙ ተቋማትና የቴክኖሎጂ ማህበረሰብ ድጋፎችን አግኝቻለሁ። እያደገ የሚሄድ እንቅስቃሴም ነበር። ግን ደግሞ ከጀርባ ብዙ ዛቻዎችና ፈተናዎችም ነበሩ። ያ በጣም አስቸጋሪ ነገር ነበር። እነዚህ ኩባንያዎች ዓለምን ነው የተቆጣጠሩት። ስለዚህ ኩባንያዎቹን ተቃውመሽ ድምጽሽን ካሰማሽ በቀላሉ ሊያጠቁሽ ይችላሉ። ስለዚህ ቴክኖሎጂው እንዴት ፍትሃዊ ይሆናል የሚለው ብቻ ሳይሆን ከነሱ ጋር የሚሰሩት ሰራተኞች ድምጻቸውን ማሰማት እንዲችሉ እንዴት ጥበቃ ሊያገኙ ይችላሉ የሚለውም ሊታሰብበት ይገባል።
You know, fighting corporates can be, you know, very difficult for anyone.
እርግጥ እንዳልሽው ከግዙፍ ኩባንያዎች ጋር ትግል ውስጥ መግባት ለሁሉም ሰው ከባድ ሊሆን ይችላል። ነገር ግን አንቺ ጥቁር ሴት በመሆንሽ ነገሮች የበለጠ አስቸጋሪ እንዲሆኑ አድርጓል ትያለሽ?
Yes, definitely, because I also spoke up.
አዎ፣ ድምጼን በማሰማቴ ብቻ አስቸጋሪ ነበር። እኔ ብቻ አልነበርኩም በዚህ ጉዳይ ድምጼን የሚያሰማው ግን የኔ ከጉግል መባረር ድንገት የሆነ ነገር አልነበረም። እዛ ሰራ በነበረበት ጊዜ በሙሉ የተለያዩ ነገሮች ሲፈጠሩ ነበር። ስለዚህ ጥቁር ሴት ከመሆኔ ጋር ይገናኛል። ግን ደግሞ አለቃዬን ጨምሮ ሌሎች ሰዎችም ተቃውሟቸውን ሲያሰሙ ያጸፋ እርምጃ ደርሶባቸዋል። ስለዚህ እንደኔ ህዝብ ፊት ከወጡ ጥቂት ሰዎች ጀርባ እጅግ ብዙ በተመሳሳይ ሁኔታ ወይም በከፋ ሁኔታ ውስጥ ያለፉ ሰዎች አሉ። ግን ፊት ለፊት ወጥተው መናገር አይችሉም። ምክንያቱም ኩባንያዎቹ ህይወታቸውን ያበላሹታል።
Do you think such unfair mistreatment by tech companies
በቴክኖሎጂ ተቋማት ውስጥ እንደዚህ አይነት ፍትሃዊ ያልሆነ አሰራር መኖሩ ሴቶች ወደ ቴክኖሎጂ የሙያ ዘርፍ በብዛት እንዳይመጡ መንገድ ዘግቶባቸዋል ትልሽ?
Yeah, because you know in the US there is this
በጣም ምክንያቱም እዚህ ዩናይትድ ስቴትስ ውስጥ ለምሳሌ ጥቁር ሴቶችን ቁጡና ተናዳጅ አድርጎ የመሳላ መለካከት አለ። ፊልሞችን ወይም የቴሌቪዥን ፕሮግራሞችን ስታይ ጥቁር ሴቶችን ከምንም ነገር ጋር የማይገናኝ ያልተገባ የንዴት ባህሪ ሰጧቸዋል። ይሄ ከእውነታው ጋር የማይገናኝ የሰዎች አመለካከት ነው። በጉግልም መጀመሪያ ላይ የሰራችው ጥናት ደረጃውን የጠበቀ አይደለም ለማለት ሞከሩ። ያም ደግሞ ራሱን የቻለ ሌላ የተዛባ አመለካከት ነው። ሰብዝሃነት ስትናገሪ ለምን ጥቁሮች አይቀጠሩም ብለሽ ስትጠይቂ መልሳቸው ከደረጃችን ዝቅ ማለት አንፈልግም የሚል ነው። ስለዚህ ታሪክን በደንብ ካየሽ ለጥቁር ሴቶች በታሪክ የተሰጣቸውን አመለካከት አይነት በቴክኖሎጂ ተቋማት ውስጥም ሲንጸባረቅ ታያለሽ።
ስለዚህ ያ ሴቶች ወደ ተቋማቱ እንዳይመጡ ተስፋ እንዲቆርጡ ያደርጋቸዋል።
ተስፋ ማስቆረጥ ብቻ አይደለም። በመጀመሪያ ለመቀጠር ሲመጡ ማለፍ ያለባቸው ብዙ ቀለበቶች አሉ። ለምሳሌ ከእኔ በፊት የተባረረች ኤፕሪል ኪርሊ የምትባል ሌላ ጥቁር ሴት ነበረች። ሰራተኞችን እየመለመለች ወደ ጉግል እንዲመጡ ማድረግ ነበር ስራዋ። እናም ጥቁሮች ከሚማሩባቸው ዩኒቨርሲቲ ውስጥ ሰዎችን ለማግኘት ስትሞክር ምን አይነት ከባድ ፈተናዎችን እንዲያልፉ እንደሚያደርጓቸው ትናገራለች። የሚፈልጓቸው ሰዎች ሲሆኑ ግን እነዛን ቀለበቶች ያዘለሏቸዋል። ያንን ደግሞ ነበርኩበት ቡድን ሰው ለመቅጠር በመሞክርበት ጊዜ አይቻለሁ። እነዚህ ልጆች የማስተርስ ዲግሪያቸውን ሲሰሩ ማንም የሌለውን ሽልማት ያገኙ ወይም ከመታሰቢ በላይ አስደናቂ የድጋፍ ደብዳቤ ያላቸው ናቸው። እንደዛም ሆኖ ግን ምክንያት ይፈልጉባቸዋል። ይሄ ሰው እዚህ ጋር መገኘት አልነበረበትም ወይም ሌላ ተጨማሪ ፈተና ውስጥ ማለፍ አለበት ይላሉ። ያንን አልፈሽ ቀጠርሽ በኋላ ደግሞ የሚገጥም ፈተና አለ። ስለዚህ እንዳይቀጠሩ ብቻ ሳይሆን ከገቡም በኋላ በአጠቃላይ ጤናማ የሆነ የስራ ህይወት እንዳይኖራቸው ከሚያደርግ አንድ እንቅፋት ወደ ሌላ እየተሻገርሽ ነው የምትሄጁ። ጥቁር ሴቶች ሲጀምር ብዙ አይደሉም ግን በከፍተኛ ቁጥርም ስራቸውን ይለቃሉ።
You are a co-founder of Black AI and now you have
እንግዲህ በርግጥ ቀደም ሲልም ጥቁሮች በሰው ሰራሽ ልህቀት ዘርፍ ያላቸው ተሳትፎ እንዲጎለብት የሚያግዝ ተቋም የጋራ መች ነበርሽ። አሁን ደግሞ ለፍትሃዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት የምርምር ተቋም መስርተሻል። ተቋሙ ምን ላይ ነው የሚሰራው? በአፍሪካና በሌሎች ዓለማት የሚኖሩ ጥቁር ሴቶች ወደ ዘርፉ እንዲመጡ ሲያበረታታል?
ተቋማችን እንደዚህ አይነት ለውጥ ለማምጣት ነገሮች ከስር መሰረታቸው መቀየር አለባቸው ብሎ ያምናል። ስለዚህ ከገንዘብ ድጎማው ጀምሮ የተለየ አሰራርን የሚከተል ተቋም ነው። ለምሳሌ ብዙዎቹ የሰው ሰራሽ ልህቀት ስራዎች የገንዘብ ድጋፍ የሚያገኙት ወይም ከወታደራዊ ተቋማት አለም ደግሞ ገንዘብ መስራት ላይ ብቻ ባተኮሩ ትላልቅ ተቋማት ላይ ነው። አንዳንዴ ቴክኖሎጂውን ለማህበረሰቡ ጥቅም የሰራ ነው ሲሉ ልክ ታንክን ሰርቶ ታንኩ ከጦርነት ሌላ ምን ላይ መዋል ይችላል ብሎ እንደመጠየቅ ነው። ያንን አሰራር ነው መቀየር የምንፈልገው። ስለዚህ ለኔ ከተለያየ የሙያ ዘርፍ የተውጣጡ ባለሙያዎች መኖራቸው አስፈላጊ ነገር ነው። ኮምፒውተር ሳይንስ ወይም ሰው ሰራሽ ልህቀትን የተማሩ ብቻ ሳይሆኑ የማህበረሰብን አገነባብ ያጠኑ ሶሲዮሎጂስቶች ወይም የማህበረሰብ አጥኚዎች፣ የቴክኖሎጂን ታሪክ ያጠኑ የታሪክ ባለሙያዎችና እነዚህን አገናኝተው መተንተን የሚችሉ ባለሙያዎችን ያካተተ ቡድን ነው። ሌላው ያደረግነው ሰዎች ከአንድ ቦታ ሳይሆን ከተለያዩ ቦታዎች በሚኖሩበት ማህበረሰብ መካከል ሆነው እንዲሰሩ መፍቀዳችን ነው። ካሉበት ሳይንቀሳቀሱ ለወደፊቱ ዓለም አስተዋጽኦ ማድረግ ይችላሉ። ሶስተኛው ሰዎች በሳምንት 190 ሰዓት መስራት አለባቸው ይላልምንም ይሄ ሞኝነት ነው ትርጉምም አይሰጥም በልህነትም አይደለም ለጤናም ጥሩ አይደለም ሰዎች ደግሞ በዛ መልኩ መኖር የለባቸውም
ለሴቶች የተለየ ማበረታቻ ይደረግላቸዋል
በእውነቱ የተለየ ነገር አላደርግም ግን መሰረታችንና አመራራችንን ስታዩ ሴቶች እንዲመጡ የሚያበረታታ ነው አሁን ወደ 60ና 70 ከመቶ የሚሆኑት ሰራተኞቻችን ሴቶች ናቸው ሴቶችን በተለይ እንቅጠር ብለን ምንም አናደርግም ግን ተቋም ውስጥ ጥላቻ የለም ሴቶች የጾታ ጥቃት ሳይደርስባቸው ስራቸው ሳይረበሽ ኮንዶች እኩል ተቀባይነት አግኝተው የሚሰሩበት ቦታ ነው ጉዳይ እኮ ሴቶች የቴክኖሎጂ ፍላጎት የሌላቸው መሆኑ አይደለም በጣም ብዙ ፍላጎት ያላቸው አሉ ግን መግባት ወደ ሙያው ሲገቡም አያቆያቸውም ስለዚህ መወሰን አለባቸው ብዙዎቹ ጥለው ይሄዳሉ ያልሆነ ግን ብዙ መስራት የሚፈልጉ ሴቶች አሉ
Today we are talking about women in the field of science technology specialists.
እንግዲህ ዛሬ በተለይ ሴቶች ወደ ቴክኖሎጂ ዘርፍ እንዳይመጡ የሚያግዷቸው ተግዳሮቶች ላይ ነው አተኩረን የተወያየነውና በተለይ በአፍሪካ ያሉ ወጣት ሴቶችና ተማሪዎች ወደ ሙያው መምጣት ቢፈልጉ ምን ማድረግ አለባቸው ብለሽ ትመክሪያቸዋለሽ?
እኔ የምላቸው በሙያ ውስጥ የሚያማርራቸው ነገር እነሱ የፈጠሩት ሳይሆን ከስር መሰረቱ በእንቅፋት የታጠረ እውነታ መሆኑን እንዲረዱ እፈልጋለሁ። ያንን ታግለው እንዲያሸንፉ ደግሞ የሚያማክራቸው የሚደግፋቸው ሰው ቢያገኙ ወደፊት እንዲሄዱ ይረዳቸዋል። ወንዶች የሚሰሩትን መስራት እንደሚችሉ ለማሳየት ሳይሆን ሴቶች የራሳቸውን የህይወት ልምድና ብቃት ይዘው ወደ ሙያው ሲመጡ ማየት ነው የምፈልገው። ምክንያቱም ቴክኖሎጂውን ወደ ተሻለ አቅጣጫ ለመምራት ያስፈልጋሉ።
Thank you so much Timnit Gabru for talking to us.
Timnit በቴክኖሎጂ ሙያ ውስጥ በተለይ ለጥቁር ሴቶች ያሉትን ኢፍትሃዊ አሰራሮችና አዲስ የመሰረተው ተቋም መገለል ለሚደርስባቸው የማህበረሰብ ክፍሎች እኩል ድል ለመፍጠር ስለሚያደርገው እንቅስቃሴ ስላጋራሽን በተለይ ደግሞ ለወጣት ሴቶች ምክርሽን ስላካፈልሽልን ከልብ እናመሰግናለን።
Thank you for having me.
እኔም ስለጋበዛችሁኝ አመሰግናለሁ።
ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የሬዲዮ በቴሌቪዥን መሰናዶቻችንን በኢትዮ ሳት ሳተላይት ላይ እንዲሁም ደግሞ በቪያም ሀሪክ የፌስቡክ ገጽና ድረገጽ ላይ ታገኛችኋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። መቀመጫውን በሊባኖስ እና ካናዳ ውስጥ ያደረገው እኛ ለእኛ የስደት ማህበር የዛሬ 3 ዓመት ገደማ ነው የተመሰረተው። በዚያ የሚኖሩ ኢትዮጵያውያን ስደተኞች ድምጽ እያጎሉ ከመጡ ተቋማት አንዱ የሆነው ከኮቪድ-19 መቀስቀስ በኋላ የስደተኞችን ፈታኝ ህይወት በተቻለው መንገድ ለማፍካት መሞከሩን የማህበሩ መስራች ባንቺመር ለአሜሪካ ድምጽ ተናግራለች። የማህበሩን የቅርብ ጊዜ እንቅስቃሴ በተመለከተ ወደ ሀገራቸው መመለስ የሚፈልጉትን ሆኖም እጅ አጠራቸውን በመርዳት ላይ አተኩሯል ትላለች። በመላው ዓለም ከሚኖሩ ለጋሾችም የሚገኝ ገንዘብን በመጠቀም ለተወሰኑ ስደተኞች ትኬት በመግዛት እየረዳም ይገኛል። ሀብታም ስዩም ከባንቺመር ጋር ቆይታ አድርጓል።
እንግዲህ የጾታዊ ጥቃትን በተመለከተ ያው ከ2018 ጀምሮ ይሄንን ወርክሾፕ ስንሰጥ ነበር በተለያየ ፕሮግራማት ማለት ነው። አሁን ደግሞ ያው ሞር የሁሉንም አገር ዜጋ ባካተተ መልኩ ማለት ነው። የጾታዊ ጥቃት እኔም የሰብይ ሰራተኛ በነበርኩበት ወቅቱ በየጊዜው የለት ተለት ህይወት ኑሯችን ነው። በአሰሪዎቻችን ቤት ውስጥ በወንድ አሰሪዎቻችን፣ በታክሲ ሹፌሮች፣ መንገድ ላይ ባላስፈላጊ ሁኔታ ሀራስ እንደረጋለን፣ ባላስፈላጊ ሁኔታ እንነካለን። የተለያዩ አቢዩዚቭ የሆኑ ቃላቶችን በመጠቀም ሀራስ እንደረጋለን እና ይሄ ነገር ተለት የምናሳልፈው የሁላችንም ማለት እችላለሁ ሊባኖስ ውስጥ ሆነ በተለያየ መካከለኛው ምስራቅ የምንሰራ ሴቶች ህይወታችን ስለሆነ ለተለት የምናሳልፈው ችግር ለተለት የሚገጥመን ጥቃት ስለሆነ ያው አወርነስ ማድረጉ ማውራቱ ሶሊዳሪቲ ማግኘቱና እንዲሁም ደግሞ ሴቶች ራሳቸው እንዴት አድርገው እንደሚከላከሉ ማስተማሩ እና ልምድ መቀያየሩ ዊ ፋንድ ኢት በጣም አንገብጋቢ የሆነ ማለት ነው ለሴቶች ህይወቶቻችንም ለራሳችንም ጭምር።
እንግዲህ እንደሚታወቀው በተለይ የአረቡ ዓለም በዚህ ዓለም የሚኖሩ ኢትዮጵያን ሰራተኞችም ሆነ ለሌሎች የውጭ ሀገር ሰራተኞች የማይመቹ ሕጎች የተዘረጉበት ቦታ ነው። መሰረታዊ መብቶቻቸውን የሚያስከብርበት ሁኔታም የጠበበ ነው። ይህን ስልጠና ከወሰዱ በኋላ በዕለት ተዕለት ፈተናቸው ወቅት በምን መልኩስ ነው ሊተገብሩት የሚችሉት? ስልጠናውን ወሰዱ፣ ይሄ ሲጣስ ጾታዊ ጥቃት መሆኑን ተገነዘቡ፣ በየዕለት ኑሯቸው ውስጥ ሊተገብሩበት የሚችሉበት አፍታ ወይም ክፍተት አለ ወይ?
እንግዲህ ከሕግ አኳያ የለም ነው የምልህ። ምክንያቱም በ2021 የሊበኒስ መንግስት የሊበኒስን ሴት የስራ ቦታ መንካት ወይንም ደግሞ መንገድ ላይ ሀራስ ማድረግ ያው ወንጀል ነው ለሊበኒስ ሴት። ግን ይሄ ህግ ዶሜስቲክ ወርከሮችን ወይም ማይግራንትን አላካተተም። ያው አይዲያ እዚህ አመት ላይ የጀመርንበትም ደግሞ ይህንን ነው፣ ህጉን ትንሽ ቻሌንጅ ለማድረግ እና ፓርትነሮቻችን ጋር ሆነን የሊበኒስ መንግስትን እኛን የሚያካተትበትን ህግ ፑሽ ለማድረግ ነው ማለት ነው። ኛው ሪዝናችን የህግ ከለላ እንድናገኝ ማለት ነው። ሁለተኛው ደግሞ በእርግጥ ትልቅ ሜጀር ለውጥ ይመጣል ብዬ አላስብም። ሶሳይቲው ላይ አካውንታብሊቲ ሳይኖር ወይንም ደግሞ አዌርነስ ሳይኖር ለሊበኒስ ነው ህብረተሰብ። ግን እኛ ደግሞ ሴክሹዋል ሃራስመንት ምን እንደሆነ፣ ጾታዊ ጥቃት ምን እንደሆነ ወይንም ደግሞ በምን መልኩ ሪስፖንድ ማድረግ አለብን ይህ ነገር ሲደርሰን የሚለው ማወቁ ለራሳችን ትልቅ እንትን አለው። ለምሳሌ ባስ ውስጥ ወይንም ትራንስፖርት ውስጥ አንድ ሰው ሃራስ ቢያደርገን ወይንም ቢነካን ኖርማሊ ማይ ኦን ፐርሰናል ኤክስፒሪያንስ ከማልቀስ ውጪ ወይንም ደግሞ ታክሲውን ጥዬ ከመውጣት ውጪ በአግባቡ ላይክ መናገርን ወይንም ደግሞ ላይክ በምን መልኩ ራሴን ዲፌንድ ማድረግ አለብኝ የሚለውን ነገር ነው አላቅም ነበር እስክማር ድረስ። ያንን ኤምፓወር ማድረግ ለሴቶቹ ትልቅ ለውጥ አለው። ኖዊንግ መጀመሪያ ሴክሹዋል የጾታዊ ጥቃት ምንድን ነው፣ በምን መልኩ ሪስፖንድ እናደርጋለን የሚለው ማለት ነው። ያው ከኛ በኩል ጠቃሚ ላለው ማወቁም በምን መልኩ ራሳችን ዲፌንድ እንደምናደርግ ማለት ነው። በእርግጥ ለሁሉም ይሰራል ማለት አልችልም። አንዳንድ በጣም ኤክስትሪም የሆነ ነገሮች አሉ፣ በእኛ አቅም ዲፌንድ ልናደርግ ወይንም ልንከላከል መብታችን ልናስከብር የማንችልበት አትሊስት ነው ይቀንሷል ብዬ አስባለሁ። በህጋዊ መልኩም ደግሞ ያው ዊትራይን አወር ቤስ ነው ትንሽ ፑሽ ለማድረግ ማለት ነው ያንክሉድ እንድንሆን ማለት ነው ህግ ውስጥ ላይ የሊበኒስ ሎ ላይ።
ከዚህ በተጨማሪ ወደ ሀገር ቤት የተመለሱ በአረብ ሀገራት ውስጥ የሰነበቱ ወይም የቆዩ የሙያ ትምህርት ስልጠና እንዲያገኙ የጀመራችሁ ጥረትም አለ። ጥረታችሁ ምን ላይ ደረሰ? ምን ያክል ሰዎችን እስካሁን ድረስ ለማስተማር ለቁም ነገር ለማብቃት ይቻላችሁ?
እንግዲህ በ2020 እና በ2021 መጀመሪያ አካባቢ ላይ ከ600 በላይ እህቶቻችንና ህጻናቶችን ከሊባኖስ ማህበራችን የትኬት ወጪያቸውን ችሎ ወደ ሀገር አስገብቷል። እንግዲህ ከነዚህ ውስጥ በጣም ቨልነራብል የሆኑትና ስፔሻሊ ብቻቸውን ሆነው ልጆች የሚያሳድጉ እናቶችን በመምረጥ ያው ሁሉም መቼም ከችግር ነው የተመለሰው። ሊባኖስ በጣም ብዙ ችግር ያለበት ሀገር ነው። ነገር ግን ያው ልጅ ይዘው ሀገራቸው ገብተው እንደገና ወደ ሌላ አረብ ሀገር በመመለስ ልጆቹም ቋንቋ የማይችሉ አሉ፣ ምግቡን ያለመዱ አሉ፣ አየሩን ያለመዱ አሉ እና ያለ እናት አገር ውስጥ እንዳይቆዩ በሚል ያው ቅድሚያ ለእነሱን የሰጠ ነው። ወደ 20 አካባቢ እናቶችን በ2021 መጀመሪያ አስመዝግበን ያው እነሱ ተመርቀዋል ማለት ነው። በልብስ ስፌት፣ በዲዛይን፣ በልብስ ዲዛይን፣ በፀጉር ስራ፣ መስተንግዶ እና በኩኪንግ ማለት ነው። እንግዲህ ያው በ2022 ደግሞ መጀመሪያ ላይ እንግዲህ ያው በርካታ የሆኑ ተማሪዎችን ያው እየመዘገብን ያለ ነው ሌላ ለማስተማር ማለት ነው። በ2021 ፕሮግራማችን ግን 20 የሚሆኑ እናቶችን ወደ 11 የሚሆኑ ህጻናቶችን ነው ማለት ነው ያስተማር ነው።
ሊባኖስ እንግዲህ በርካታ ኢኮኖሚያዊና ፖለቲካዊ ችግር ያለባት ሀገር ናት። በዚያ የሚኖሩ ትውልድ ኢትዮጵያውያን የአሁኑ ሁኔታ ምን ይመስላል? ነገሮችን ለማስተካከል የሀገሪቱ መንግስት በዚያች ሀገር ውስጥ ያሉ ሰራተኞችን መብት እንዲያስከብርና በሰብአዊ መብታቸው ልክ መንቀሳቀስ እንዲችል ምን ለማድረግ አስባችኋል? ወደፊቱ
እንግዲህ ያለበት ሁኔታ በጣም አስቸጋሪ ነው። አሁን ለጊዜው የተለያየ ችግር ስላለ ሀገራችንም ላይ የተለያየ ኮቪድም ስላለ እኛም በጣም በስራ ስለተወጠርን ያው ትንሽ ካምፔኑም ቀዝቀዝ ስላለ የልብነን ችግር እየጠፋ ይመስላል። ነገር ግን ችግሩ ስቲል አሁንም አለ። ሁለት አይነት ችግሮች አሉ። ለምሳሌ እዛው ያለው ህብረተሰብ ኮንትራት ቤት እየሰራ ያለው ደሞዝ እየተከፈለው አይደለም። በየቀኑ የሚወጡ ልጆች አሉ፣ በየቀኑ የሚጣሉ ልጆች አሉ። ኢትዮጵያኖች ብቻ ሳይሆን የተለያየ አገር ዜጎችም ማለት ነው። እንዲሁም ደግሞ ደሞዝ የሚባል በቃ መክፈል ያቆሙበት ሁኔታ አለ። ያው የሀገሪቱ እንደ በፊቱ የነበረው ችግር አሁን ብሶ አንድ የአሜሪካ ዶላር 1500 ሊባኒስ ሊራ እንደነበረ አሁን አንድ የአሜሪካ ዶላር 23000 ሊባኒስ ሊራ የገባበት ሁኔታ አለ። ሶ ሊባኒስ ሰዎች አይደለም ደሞዝ የሚከፍሉበት የሚበሉትም ስራግል ያረጉበት ባለበት ሁኔታ ያው ሰራተኞቻቸውን ወይ ወደ ሀገር ነው አይልኩን ወይ ነው እዛው መከፈል አይችሉ በመሃል ላይ ልጆቹ ቁጭ ብለው እድሚያቸውንና ጊዜያቸውን ያቃጠሉ ይገኛሉ። ሌላው ደግሞ ይሄው እንደዚሁ እንዳለ እንደ አዲስ የሚመጡ ልጆች አሉ ከኢትዮጵያ ማለት ነው በሱዳን በተለያየ ቦታ ላይ ያደረጉ የሚገቡ ልጆች አሉ አሁንም ማለት ነው በዚህ ችግር ላይ። ሶ ችግሩ እንደሆነ እንዳለ እንደከፋ ነው። የሊባኒስ መንግስት ምንም የወሰደው እርምጃ የለም ይሄን በተመለከተ ያው እንዳለን አለን እኔ ምን ችለውን እየደገፈን የተለያየም ሰው የሚችለውን ያደረገ እንዳለን አለን። እንግዲህ
በሊባኖስ ውስጥ የሚገኘው የኢትዮጵያ ኤምባሲስ በእናንተ ስራ ላይ ወይም በእናንተ እንቅስቃሴ ላይ ምን አስተዋጽኦ እያደረገ ነው? በምን መልኩስ እያገዘ ነው ሁኔታዎችን ለማሻሻል?
እንግዲህ የ2020 ሰፕተምበር ላይ አብዛኞቻችሁ በነበረው ችግር ላይ አዲሱ አምባሳደሩ ከመምጣቱ በፊት ያው የነበረን ችግር እንዋን መዘግብም ሐላፊነት አንወስድም መንገድ ላይ ለተኝት ምጆች ተጠያቂ አይደለንም እንዲህ አይነት ነበር ባቶ አክሊሉ ጊዜ ማለት ነው። አሁን አቶ ተመስገን ከመጡ በኋላ ያው ብዙ ነገሮች ተቀይሯል። እኛም ሊሴፓሲ በመንፈልግበት ሰዓት ነው ሰው መድበው የኛ ሊሴፓሲ የሚያስተናግድ ወይንም ዴኒጆች ሲመጡ በራቸውን ከፍተው ሊሴፓሲ በአግባቡ በመስጠት ልጆችን በመመዝገብ እንዲሁም ደግሞ ያው ተመዝግበው የሚሄዱት ልጆች ክስም የተለያየ ነገር ያላባቸውን ልጆች ያው እኛ ጋር በመጠየቅ የተለያየ ልጆች በመጠየቅ ያው ተብብራቸውን በራቸውን ከፍተው እኛንም ሆነ የተለያየ ማህበራትን ልጆችንም ያስተናገዱ ይገኛሉ። ይሄ ምናልባት ምንም ላይመስል ይችላል ግን ለኛ ትልቅ የሆነ አስተዋጽኦ ነው። ለምን በ2020 አካባቢ መጀመሪያ ገንዘቡ ሳይጠፋ ልጆቹን መሳፈር እየፈለጉ በረንዳ ላይ ተኝተው ያው ኤምባሲው አይመለከተኝም በማለቱ ብዙ ልጆች ነበሩ እየተንገላቱ ያሉት። በመጠለያችን ያለች ልጅ ራሷን እስከማጥፋት ብዙ አይነት ነው ችግር የገጠመን የነበረው። አሁን ይህ ችግር እግዚአብሔር ይመስገን ተቀርፎ በምንፈልገው ሰዓት ሊሴፓሲ ያው በማግኘት አንዳንድ ድጋፎችን በምንፈልግበት ሰዓት ያው ኤምባሲው ለኛም ሆነ ለተለያዩ ኤንጂዎች የሚጠየቁትን ነገር ጋር ተመስገን ያው በአግባቡ ፕሮቫይድ እያደረጉ ነው። አልፎም ተርፎም በምን ነው ላግዛችሁ ምንድነው የጎደለው በሚል ያው ይጠይቃሉ። እውነት ለመናገር እንግዲህ ለአሁኑ ያለንበት ሁኔታ ይሄን ይመስላል።
ባንቺ መር እኛ ለኛ የተሰኘው በመካከለኛው ምስራቅ ለሚኖሩ ኢትዮጵያውያን የሚሟገተው ማህበር መስራችና ኃላፊ ነሽ። ስለ ማህበሩ የቅርብ ጊዜ አስተዋጽኦ ስላናገርሽን በእጅጉ አመሰግናለሁ። መልካም ቀን ይሁንልሽ።
አመሰግናለሁ ለኔም።
ሀብታሙ ስዩምንና እንግዳውን እናመሰግናለን። የጋቢና ቪ የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ በየዕለቱ በኢትዮ ሳት ሳተላይት ላይ እንዲሁም ደግሞ በቪ አማሪክ የፊት ገጽና ድረ ገጾች ላይ ይተላለፋል። ዝግጅቶቻችንን እያገባደድን ነው። ከዛ በፊት ግን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-255-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ VOA።
አድማጭ አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የሐሙስ ምሽት የካቲት 17 2014 ዓ.ም የጋቢና ቪ የሬዲዮ በቴሌቪዥን መሰናዷችንን እዚህ ላይ ፈጸምን። እናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በምስልና ድምጽ ቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነበረ። በፕሮግራም አርትዖቱ ደግሞ ሰለሞን አባተ አብሮን ቆይቷል። እናንተም አብራችሁን ስለነበራችሁ እያመሰገንን በዚሁ እንሰናበታለን። በነገው ምሽት እንገናኝ። ደህና ደሩ።